the voice of America.
በቅድሚያ ዶክተር በየነ በጣም አመሰግናለሁኝ ለጊዜው እርሶ ከልምድም አቋያ የተወካዮች ምክር ቤት አባል የነበሩ ከመሆኑም የፖለቲካ ፓርቲ መሪም በመሆኑ ምክንያት በሀገሪቱ የፖለቲካ እንቅስቃሴም ውስጥ የነቃ ተሳትፎ የሚያደርጉ በመሆኑ ምክንያት ሰሞኑን ሰውን በጅጉ ያነጋገረ ያለው የሀገሪቱ አዲስ ጠቅላይ ሚኒስትር አመራረጥና አስተያየም ሂደት ምን ሊመስል እንደሚችል ማብራሪያ እንዲሰጡኝ ነበርና የደወልኩት። እስቲ ዶክተር በየነ እንዴት ነው የአዲሱ ጠቅላይ ሚኒስትር አስተያየም በህግም ወይም ከህገ መንግስቱም አቋያ ከልምድም አቋያ የሚካሄደው?
ይህ ተግባር የሚካሄደው በኢህአደግ የውስጥ ጉዳይነት ነው። የኢህአደግ የውስጥ ጉዳይ አሰራር ስልት አላቸው። ከጠቅላላው ከፓርላማ አሰራር ጋር ብዙም እስከዚህም ግንኙነት የለውም። በአሁኑ ጊዜ ያው ፓርላማ 100% የኢህአደግ እንደመሆኑ ያው ታች ደረጃ በስራ አስፈጻሚም ከዚያም በማዕከላዊ ምክር ቤታቸው የሚወስኑት ነገር መጥቶ እዚህ ያው ራበር ስታምፕ ማድረግ ነው እንጂ ከዛ የወጣ ነገር የምታሰብ አይሆንም። ስለዚህ ጠቅላይ ሚኒስትሩ እንግዲህ አሁን እነሱ በሚሄዱት አካሄድ ያው ሰሞኑን ሁለት የኢህአደግ ስራ አስፈጻሚ እንደገና ይሰበሰባል የሚል ዜና ዛሬ ከኢህአደግ ጽህፈት ቤት ኃላፊ አዳምጠናል። ከዚያ ቀጥሎ በዚህ በስራ አስፈጻሚው ውሳኔ መሰረት ለማዕከላዊ ምክር ቤታቸው የሚቀርብ ነው። ያ ማዕከላዊ ምክር ቤት መቼ እንደሚሰበሰብ ባናቅም ማዕከላዊ ምክር ቤት ሲቀርብ ማዕከላዊ ምክር ቤቱ የፓርቲያቸውን ሰብሳቢ ይመርጣል። ይህም እንግዲህ ከሞላ ጎደል በውስጥ አሰራራቸው ተሰርቶ ያለቀ ነገር ይመስለኛል። ያ የኢህአዴግ ሊቀመንበር ወይም ሰብሳቢ የሚባለው ሰው በህገ መንግስቱ መሰረት ያው ምክር ቤቱን የሚቆጣጠረው የበላይነት ያለው ፓርቲ አቅርቦ ጠቅላይ ሚኒስትር ያሾማል ነው ምለው። ስለዚህ በአሁኑ ጊዜ ምንም ክርክር በማይነሳበት ሁኔታ ያው የኢህአዴግ ሊቀመንበር የሆነው ቀጥታውኑ የሀገሪቱ ጠቅላይ ሚኒስትር ይሆናል ማለት ነው። እና አካሄዱ እንደዚህ ምንም ብዙ ውጣ ውረድ የሌለው ኢህአዴጎች ያው የእሳቸውን ያው ከቅርብ ጊዜ ወዲህ ይታይ የነበረውን የውስጥ ሽኩቻቸውን እንዴት አድርገው እንደሚያክሙት እንግዲህ የውስጣቸው ችግር ነው። ነገር ግን በጠቅላይ ሚኒስትር ምርጫ ላይ አካሄዱ አሁን የጠቀስኩት ነው ሊሆን የሚችለው።
የህገ መንግስቱ አንቀጽ 73 ስለ ጠቅላይ ሚኒስትሩ አስተያየም ሲናገር ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት እንደሚመረጥና በህዝብ ተወካዮች ምክር ቤት አብላጫ መቀመጫ ያገኘው የፖለቲካ ድርጅት ወይም ያገኙት የፖለቲካ ድርጅቶች የመንግስት ስልጣን እንደሚረከቡ ወይም እንደሚረከቡ ከመደንገግ ሌላ የዚህ ፓርቲ መሪ ወይም ያሸናፊ ፓርቲ መሪ የመንግስቱ መሪ ይሆናል የሚል አልተደነገገምና የግድ የኢህአደግ ሊቀመንበር ወይም ደግሞ ከኢህአደግ አባል ድርጅቶች ያንደኛው ሊቀመንበር መሆን አለበት ተብሎ ይታሰባል። የሚመጣው ጠቅላይ ሚኒስትር
እንግዲህ አሰራራቸው እስካሁንም ሲያደርጉት እንደነበረ አሁንም እንደውም የጽህፈት ቤታቸው ኃላፊ አቶ ሽፈራው ሽጉጤ በይፋ እንደተናገሩት ያው የኢህአደግን ሊቀመንበር ከመረጥን በኋላ የኢህአዴጉ ሊቀመንበር በቀጥታ የሀገሪቱ ጠቅላይ ሚኒስትር ይሆናል ብሎ እኮ በዛሬ መግለጫቸው እኮ ይህንኑ ተናግረውታል።
አሁን እኔ ከህጉ አኳያ ነው ያልኩት ጥያቄ እንጂ
ምንም እንኳን የህገ መንግስቱ መንፈስ እዚያ ፓርላማ ውስጥ የሚወዳደሩ ነው አባላት ያሉ ቢያስመስልም ለጠቅላይ ሚኒስትርነት ይሄ በአሰራራቸው ያው የፓርቲው ሊቀመንበር ነው ሊቀርበው እንጂ ከዚያ ውጭ ሌላ ሰው ሲያቀርቡ እኛ አይተንም አናውቅም። ጠቅላይ ሚኒስትር መለስ ነው በመመረጡባቸው ጊዜዎች፣ ባለፈው ጊዜ ደግሞ መመረጥ ሳይሆን በሚሰየሙባቸው ሁኔታዎች፣ አሁንም አቶ ኃይለማርያም ደሳለኝም ያንን ኃላፊነት እንዲወስዱ የተደረገበት አግባብ ያንኑ የኢህአዴግ ሊቀመንበር ሆነ የተባለውን ሰው ነው የሚያቀርቡት። ይሄ ሌላም ሊቀርብም አማራጭም የለም። በአሁኑ ጊዜ በተለይ ሌላ ፓርቲ ማንንም የሚጠቁም ፓርቲ በሌለበት ምንድን ነው ፓርላማ ከብዬው ስብስብ ከዚያ አሁን ካስቀመጥኩት ውጭ የምከናወንበት ምንም እድልም የለውም። ይሄ የኢህአዴግ የውስጥ ስራ ነው።
እዚህ ጋር ይሄንን ጥያቄ ሳነሳ ፕሮፌሰር በየነ በአንድ በኩል ከምን ጋር ለማያያዝ ፈልጌ ነው ከሌሎች ሀገሮችም የፖለቲካ ወይም የመሪዎች አመራረት አካሄድ ጋር ለማነጻጸር ፈልጌ ነው። በእርግጥ የዩናይትድ ስቴትስ ፕሬዚደንታዊ ስርዓትና የኢትዮጵያ የፓርላማ ስርዓት ልዩነት ያላቸው ቢሆንም በዩናይትድ ስቴትስ ፖለቲካ ያየን እንደሆነ ተመርጦ ፕሬዚደንት የሚሆነውና ዋይት ሃውስ የሚገባው ሰው የግድ የዲሞክራቲክ ፓርቲው ሊቀመንበር ወይም የሪፐብሊካን ፓርቲው ሊቀመንበር መሆን የለበትም። ሌሎች ሊሆኑ ይችላሉ። በእርግጥ እንደ ፓርቲው መሪ ይታያል ፕሬዚደንቱ፣ ነገር ግን የፓርቲው ሊቀመንበር ሌላ ሰው ነው የሚሆነው። ምናልባት ከእንደዛ አይነት አሰራር ጋር ተያይዞ ኢህአደግ እገሌን ለጠቅላይ ሚኒስትርነት አቀርባለሁኝ ብሎ ከፓርላማ አባላት መካከል አንዱን የማቅረብ እድልስ የለውም ወይ የሚል ጥያቄ ለማንሳት ፈልጌ ነበር።
እንግዲህ ያቀረብኳቸው ማወዳደሪያዎች ምን ነው ለየቅል ናቸው። ምንም ግንኙነት የለውም። በዩናይት ስቴትስ ምርጫ ሂደት ውስጥ እንዲሁም የፓርቲ አባል ነኝ ብሎ የምናገረው ያው ፕሬዚዳንት መሆን የሚወዳደረው ሰውዬ ነው እንጂ እስከዚያ ድረስ ምንም እነሱ አባላትን መዝግበው የሚይዙበት መታወቂያ የሚያድሉበት ምንም ስርዓት ያለም አይመስለኝም። ሰውየው ብቻ ነው ሪፐብሊካን ነኝ ዴሞክራት ነኝ ብሎ ዲክሌር ሲያደርግ እንግዲህ ያ በዚህ ምንድን ነው በዚህ በፕራይመሪው በምኑ በሚገኘው ድጋፍ ሄዶ ነው እንግዲህ ወደ ፕሬዚደንትነት የሚደርሰው። ይህን ኢትዮጵያ ውስጥ እኮ ያለው የኮሚኒስታዊ የስልጣን አሳያም እኮ ቅኝት ነው። ይህንን ነገር ባንስተው ጥሩ ነው። በኮሚኒስታዊ ሀገሮች ሁል ጊዜ የፓርቲ ዋና ሴክሬተሪ ወይም ዋና ሰብሳቢ የሆነው ወደ ስልጣን ይመጣል። አሁን ቻይና ውስጥ ያለው አሁኑ እንዲያውም የግዛት ዘመኑን ያልተወሰነ ጊዜ እያስረዘመ ነው የሚባል ሰው የፓርቲ ሴክሬተሪ ጀነራል ነው። ሌላም ነገር እንደዚህ ሹባ ቢወሰድ ሌላም ጋር ቢወሰድ እንደዚያ ነው። እና እዚህ ሁለት የማይወዳደሩ ነገሮችን አወዳድሮ ከዚያ ውስጥ መፍትሄ በፈለጉ ተገቢ አይመስለኝም። ኢህአዴጎች ነው በፓርቲ ደረጃ ኮሚኒስቶች ናቸው። አሰራራቸውም ማዕከላዊ ዴሞክራሲ ጥቅም የሚጠራሩትም በአንድ ፓርቲ እየተባሉ ነው። አንዱ ሌላውንም እንትንም ብለው ምንም በዚያ ላይ የሚደብቁ ነገር የላቸውም። ስለዚህና በዚህ ሂደት ውስጥ ለሀገራችንና ለህዝባችን የሚፈይድ ከዚህ በፊት የኢህአዴጎች ሀገሪቷን ሲመሩ ከነበረበት ለየት ያለ ነገር ይመጣል ብሎ ማሰብ ከፍተኛ የዋህነት ነው። ምንም ይመጣ ነገር የለውም። ግለሰብ ምንም ልዩነት አያመጣም። ሌላ ደግሞ ማስመር የምፈልገው ጠቅላይ ሚኒስትር ኃይለማርያም ስልጣን ለቅቄ ያለው ብሎ በግላቸው ውሳኔ የመውሰድ መብት የላቸውም። ፓርቲ ነው አስገድዶ በዛም እዛ መገመገመገመገመ እና በስተጀርባው ወረዳ አለብሃል። እችን እንደው ከገዛ ፈቃዳቸው ሰላማዊ ሽግግር ምንም እየተባለ የኢትዮጵያን ህዝብ ማማኛ ነገር ነው እና እናንተ ይህንኑ መልሳችሁ እንደ ባታስተጋቡት ነ ይመርጣለሁ እና ምን የት አለ? የዚህ አይነት እኮ መብት የላቸውም። ፓርቲ ነው የሚያስቀምጠው። ፓርቲ ደግሞ በራሱ ግምገማ ስርዓት ያወርዳል። አሁን ለድራማ ተብሎ ሰላማዊ ሽግግር ከገዛ ፈቃዳቸው ለቀቁ። ምን ይለቃሉ? ገና እየጠበቁ አይደለም እንደ የማዕከላዊ ምክር ቤቱን ስብሰባ ውሳኔ እየጠበቁ ናቸው። አንዳንድ ስራ ለቀናል፣ ኃላፊነታችን ለቀናል ብሎ ያፈረፉትም እኮ እንደ አፈጉባኤ አቶ ማናቸው ተመልሰው እዚያ ቦታቸው ላይ እንዲመለሱ አስገደዷቸው። አቶ በረከት ስምኦንን የሚያክል የፓርቲ ፈጣሪና ይህን ያህል ርዕዮተ ዓለሙ አቀንቃኝ የነበረ ትልቅ እንደው ከአቶ መለስ ቀጥሎ ኢንፍሉዌንሻል ነው የሚባለው ሰውዬውንም እኮ ተመልሰው ስራ ግባ ነው አሉት። ለስሙ ሁለቱም ባዱላና አቶ በረከትም ስራ ለቀና ለገዛ ፈቃዳችን እኮ ብሎ በአደባባይ እኮ መግለጫ የሰጡ ሰዎች ነበሩ። አሁንም የሚሁ ጠቅላይ ሚኒስትር ኃይለማርያም ደሳለኝም እኮ ይሄው ነው የውስጥ ኮሚኒስታዊ አሰራር ነው። ከፓርቲው ፍቃድ ውጪ ሌላ ህይወት የላቸውም፣ መወሰንም አይችሉም። እና ይሄ ነገር ኢትዮጵያን ግራ እያጋባ ነው። እናንተም በገዛ ፈቃዳችሁ ለቀቁ እያላችሁ ማታስተጋቡ መርጣለሁ።
እኛ እንኳን በገዛ ፈቃዳቸው ለቀቁ እያልን አይደለም እናስተጋባው፣ በገዛ ፈቃዴ ለቅቅ ያለው ማለታቸውን ነው እየዘገብን ያለ ነው። ፕሮፌሰር በየነ አንድ እስቲ ጥያቄ ላንሳ። ፓርላማ ተብዬው ስብስብ ብለዋል እርሶ። በሌላ በኩል ደግሞ በውስጣቸው ያለውን መከፋፈል እንዴት አክመው እንደሚቀርቡ አላውቅም ብለውኛል። መከፋፈል እንዳለ በውስጣቸው ነግረውኛል። በቅርቡ የአስቸኳይ ጊዜ አዋጁ ለፓርላማው ቀርቦ በነበረ ጊዜም የድምፅ ልዩነት ባልተለመደ ሁኔታ በኢህአደግ ውስጥ የድምፅ ልዩነት እንደነበረ አስተውለናል። የተቃወሙ ነበሩ፣ ተአቅቦ ያደረጉ ነበሩ። በዚህ ሁኔታ አሁንም ይሄው ፓርላማ ተብዬ በሚለው ስብስብ ሐሳቦ እንደ ጸኑ ኖት ወይስ ሌላ ለውጥ ይመጣል በኢትዮጵያ ፖለቲካ ወይም በገዢው ፓርቲ ውስጥ የሚል ሐሳብ ወይም ግምት አለዎት?
ይሄ እንግዲህ መቼም በሰው ልጅ ነው አስተሳሰብ ነው ልዩነቶች ተፈጥሯዊ ናቸው። ይህንን በሙሉ ተቆጣጥረው እያንዳንዱን በዚህ በምንድን ነው የሚባለው በኢንዶክትሪኔሽን ወይም በሚደረገው የስነ ልቦና ላይ ተጽዕኖ በማሳረፍ ከጥቅም ጋር አገናኝተው በሚደረግ ሂደት ሰዎችን እንደው ዝም ብሎ እንደ ሮቦት የታዘዘውን ብቻ እንዲሰራ ፕሮግራም የተደረገው ነው በዛ ረገድ እንዲንቀሳቀስ አድርጎ ብዙ መዝለቅ እንደማይቻል ምልክት ነው አሁን እያየን ያለ ነው። እና ኢህአዴጎች አሁን ጥረት እያደረጉ ያሉት ይህንን አዝማሚያ አክሞ መስመሮች ለማስገባት ነው። እንደውም ለዚህ አንድ ጥሩ ምሳሌ የኢህአዴግ ምንድን ነው የፖለቲካ መስመር አስከባሪ ተብሎ የሚታወቁት አቶ አስመላሽ ገብረስላሴ ፓርላማ ውስጥ በዚህ ጉዳይ ላይ እንደነው ድምፅ አሰጣጥ አንድ ወቅት ይሆናል ወይስ ልዩነቶች ይኖራሉ ተብሎ ተጠይቀው እዚያ በዚያን ሰሞን ጨርሶ የማይታሰብ ነው ብለው ነበር። ስለዚህ እነሱም ግምታቸው ችግር ላይ እየወደቀ ነው። የኢህአዴግን መስመር አንደኛ ኢህአዴግ ነው እነዚህን ሰዎች ያቀረባቸው በግላቸው ተወዳድረው አይደለም። አንዳንዱ እኮ ህዝቡም ሲሙንም ስማቸውንም አያውቅም። አንዳንዱ እኮ አዲስ አበባ ቁጭ ብሎ በመጎፋዎች እንዲወዳደር ያደርጋሉ። አንደ በደግ ጊዜ እንደተደረገው አይነት ሶስት ሰው አንዱ የሚመረጥ ሌላ ሁለቱ መናጆ እንደሚባለው። ስለዚህ እነዚህ ሰዎች አንደኛ በግላቸው ቀርበው እኔን ምረጡኝ ብለው የኢህአዴግ ፓርቲ አባልም ቢሆን ሲቀሰቅሱም ታይተው ማይታወቁ ናቸው። ይህንን እኔ በሙሉ ስልጣን ነው መናገር የምችለው። ምክንያቱም ራሴ ምርጫ በተባለበት ሁሉ በየመንደሩ ገብተን ስንቀሰቅስ ኢህአዴግ ተወዳዳሪ የተባለው ሰውዬ ጨርሶ እዛ አካባቢ ዝርም ሳይል ነው ተመርጠሃል የሚባለው። ስለዚህ እነዚህ ሰዎች ኢህአዴግ እንደ ዕቃ አቅርበው አሸንፋቸዋል ብለው እዚህ ወንበርና ጠቀም ያለ ደሞዝ እንዲያገኙ ያደረጓቸው እንደመሆናቸው ከዛ አይወጡም የሚል ታሳቢ ነበረ ይዞ የሚሄዱት። አሁን ግን ይሄ በዚህ በክልላዊ ፍላጎቶችና መብቶች እየተነሳ እንግዲህ ቁጥራቸው በጣም ሰፊ የሆኑ ግለሰቦች ከኢህአዴግ ፈቃድ ውጭ ድምፅ ሲሰጡ አየን እና ኢህአዴግ በዚህ ተደናግጦ አሁን ይሄንን አዝማሚያ ለማጥፋት እነዚህም አሁን ድምፅ ሰጡ ሰዎች ላይ ምን አይነት እርምጃዎች በሂደት እየወሰደ እንደሚሄድ እንግዲህ ልናይ ነው። እና ይሄ የሂደት ጉዳይ ነው። ኢህአዴግ አሁንም በድሮ አሰራሪ ሁሉንም እዚያ መስመር ውስጥ አስገብቼ ቀጥልበታለሁ የሚለውን ህልሙን ሰንቆ ነው አሁን እየተንቀሳቀሰ ያለው። እነዚህን ጉባኤዎች ቶሎ ቶሎ ማያደርገው አሁን ይሄ ማዕከላዊ ምክር ቤት የተባለ ቶሎ ማይሰበሰበው እንደዚህ ተጨንቀው ነው ነገሩ ከእጃቸው እያተተለተ እንደመሆኑ ያንን እንግዲህ ለማስተካከል ጊዜ ይፈልጋሉ። ይህም አስቸኳይ ጊዜ አዋጁን በዚያ ማዕቀፍ ስር ህዝቡን ቀጥለጥ አድርገው ምንም እንቅስቃሴ ምንም ተቃውሞ በሌለበት ድርጅታዊ ስራቸውን ለመስራት ዋና አስፈላጊውን ምንድን ነው ምህዳር ለመፍጠር የዘየዱት ነገር ነው እንጂ ሰላምና መረጋጋትን በማምጣት ረገድማ ምንም ፋይዳ እንደሌለው አሁን እያየን ነው። ስለዚህ ይህን ጉዳይ በጥልቀት መመርመር ያስፈልጋል። እውነታው ያለው ኢህአዴግ ወደ ድሮ ወደ ነበረበት መመለስ ነው እየፈለገ ያለው። ይሄ ነገር ደግሞ የዓላማው አሁን ባለንበት ሁኔታ ይሳካለታል የሚል እምነት የለኝም። ተቃዋሚ ፖለቲካ ፓርቲዎች ጋር ወደፊት እንዴት እናርግ፣ ሀገራችን እንዴት አርጋ ነው ወደ ተረጋጋ ዴሞክራሲያዊ ስርዓት ውስጥ ወጣ ችግሮቻችን ምንፈታው በሚለው ላይ ለመነጋገር ድፍረት ማግኘት አለበት። አለዛ በህልም ሀገር አለም ነው የሚኖሩት።
ፕሮፌሰር በየነ ለመሆኑ በኢህአደግ በራሱ ውስጥ የመሪዎች መነሳት የተለያዩ መሪዎች የግለሰቦች ማለት ነው የፐርሰናሊቲስ እንደሚባለው የመሪዎች መነሳት ሊኖር ይችላል ወይ? ከዚህ ከቡድን አስተሳሰብ ወጣ ያለ አካሄድ ወይም አመራር ሊኖር ይችላል ብለው ያስባሉ? ከዚህ ጋር እስተያይዞ ምናልባት የስልጣን ሽሚያና ቁርቁስ በራሱ ውስጥ ይፈጠራል ብለው ያስባሉ? ከጎሳ ጋር የተያያዘ ሊሆን ይችላል፣ ከግለሰቦች ማንነት ጋር የተያያዘ ሊሆን ይችላል፣ ከፖለቲካ አስተሳሰብ ጋር የተያያዘ ሊሆን ይችላል። በማንኛውም መንገድ ኢህአደግ ወደ ተለየ አይነት አካሄድ ሊገባ ይችላል የሚል ሀሳብ አለዎት?
ይሄ ብትን እኛ እንግዲህ ለስንት ዓመታት ሙሉ ስንመክራቸውም አስፈላጊ ጫናም ፈጥረን እስካሁን ድረስ እነሱ የጠየሱት ስልትና የመረጡት የፖለቲካ ቀኖና በኢትዮጵያ እንደማያደጅና መተማመንም እንደማይፈጥር ሁሉ ስንገልጥና በዚህም ስንቀሰቅስ የኖርንበት ጉዳይ ነው። ስለዚህ ኢህአዴጎች ውስጣቸው መቼም ያሳሰብ ነው ቀለሞች ይዛይ መቼም ይኖራል። መቼም ሰው ልጅ እንደ ቅድምም እንዳልኩት ዝም ብሎ እንደ በአንድ ሳስብ ብቻ ተመርቶ መልኩን አይኖርም። አሁንም በተለይ አንዳንድ ያደግ ከልጅነት አንስቶ ያሳደጋቸው እና ለትልልቅ ስልጣን ያበቃቸው ሰዎች ከቅርብ ጊዜ ወዲህ እዚህ በተከሰተው እንቅስቃሴዎችን በሱ በመሸነፍ ማለትም ህዝቡ እያሸነፈ መሄድን ኢህአዴጋዊ አስተሳሰብ ወደ ታች የቀረው ደግሞ ማላጩ እያየለ መሄዱን ካዩ በኋላ ከተቃዋሚው አምባ የሚነገሩትን ምንድን ነው አባባሎችና የችግር መፍቻ አቅጣጫዎችን ሁሉ እየነጠቁ መናገር ጀምረዋል። አሁን ይህም እንግዲህ በጣም የፖፑሊስት የሆነ እንግዲህ የህዝብን ስሜት ሀገራዊም ክልላዊም በሆኑ ጉዳዮች ሁሉ የሚተሰቆሱትን መናገር ጀምረዋል። እነዚህ ይህንን መናገር የጀመሩት ሰዎች ይህ አዝማሚያው በኢህአዴጉ ነባር የፖለቲካ መስመር በሚቃኙቱ አካባቢ ይሄ እንደ በደስታ የሚቀበሉት ነገር አይደለም። ይሄ እንዳንድ አይነት ተግዳሮት አድርገው እንደሚቀርቡ ትልቅ ቻሌንጅ እየመጣ እንደሆነ ነው የሚያዩት። እና እነዚህንም ሰዎች የሚያምኗቸው አይመስለኝም። ምክንያቱም አብዛኛዎቹም አዲስ መጤ ናቸው። ድሮ የምሉት ትግል ውስጥም ያለፉት አይደሉም። ይህንን ምንድን ነው በእርስ በርስ ጦርነት በስብል ወሩ ጊዜ ያለፉም አይደሉም። ግማሹ ያው መንገድ ላይ ያገኟቸው እነሱም ከምንም አንስተው ያሰለጠኗቸው ሰዎች ናቸው። ይህንን እንግዲህ የህዝቡ የሚለውን ማውራት የጀመሩት ተቃዋሚዎች የሚሉትንም አባባሎች እየነጠቁ እንደራሳቸው አድርገው መናገር የጀመሩት ይሄ እንግዲህ አዝማሚያ ነው። ግን እነዚህ አይነቶቹ በኢህአዴግ አሰራርና ምኞት በግምገማና በሂደት የሚያስወግዷቸው ነው የሚሆነው። እንግዲህ የኃይል ሚዛኑ ጨርሶ እስካላቁት ድረስ እነዚህን ያስወግዷቸዋል። በግምገማ ነው መተካካትን ምንም የፈለገውን ብቻ ሽፋን ቢሰጡም ያስወግዷቸዋል። ይህንን ወደ ከፍተኛው ስልጣን ያሸጋግሯቸዋል የሚል እኔ ትንበያ የለኝም። ስለዚህ አዝማሚያዎች አሉ። እነዚህን አዝማሚያዎች አጥፍተው ወደ ነበረው የስታተስ ኮ ወደሚባለው ያለፈ 26-27 ዓመት የገዙበት አሰራር ውስጥ ሁኔታውን ለመመለስ ነው የአስቸኳይ ጊዜ አዋጅም ያወጁት። ስለዚህ በዛ ውስጥ ነው እንግዲህ ላነሳው ጥያቄ እንደው ማብራሪያ መስጠት የሚቻለው ወይም መልስ ለመስጠት የሚሞከረው።
እንግዲህ እነዚህ የኢህአደግ አባል የሆኑ ድርጅቶች አራቱም ሰሞኑን ግምገማዎች ሲያደርጉ ቆይተዋል፣ ራሳችንን ገምግመናል ብለዋል። ራሱም የኢህአደግ ማዕከላዊ ኮሚቴን ጨምሮ ድርጅቶቹም በውስጣቸው የቀደም ተከተል ለውጥ አድርገዋል፣ ሹምሽሮችን አካሂደዋል። እንግዲህ ለመጪው ምርጫ ለዋናው ግንባር መሪ አስተያየም የሚሆን ለጠቅላይ ሚኒስትር ምርጫ እየተዘጋጁ ያሉ ነው የሚመስለው። ማን ጠቅላይ ሚኒስትር የሚሆን ይመስልዎታል እርሶ? ማንስ የኢህአደግ ሊቀመንበር የሚሆን ይመስልዎታል?
በኢህአደግ ካምፕ ውስጥ ነው ትንበያ በጣም አስቸጋሪ ነው። ኢህአደጎች እኔ አሁን ትልቁ ስጋታቸው እንደሚመስለኝ የሚታመኑና የማይታመኑ ፖለቲካው ነው መዋቅር ውስጥ ከፍታ ላይ የሚገኙ እንዳሉ ነው የሚታየኝ። እና ኢህአደጎች በተለይ በዚህ በ17 ዓመት ትግል በሚሉት ውስጥ ያለፉትን እና ከዚያ ደግሞ እንዲሁ አዲስ አበባ ከገቡ በኋላ መንገድ ያገኟቸውን በአንድ አይን አያቸውም። እንግዲህ ለረዥም ጊዜ ጥባቸውን ነው ከማየት በኩልነት አይታዩም። እና እዚህ አሁንም ያለው ይሄ ወደ ተቃዋሚው ወደ ኢትዮጵያነት ወደ ምለው ነው በጣም ምንድን ነው ከፍ ያለ አስተሳሰብ ውስጥ ጠጋ ጠጋ ያሉት ነባር ታጋዮች ወይም የታማኝነት የሚያርፍባቸው አድርጎ ያያሉ የሚል ግምት የለኝም። ስለዚህ አሁን ህዝቡና ይሄ በጣም የፖፑላር የሆነው ወይም ህዝቡ ከጽም ስንት ተንቀሳቀሰበትን አይነት እንቅስቃሴ አንዳንድ ሰዎችም ስም ሁሉ እየጠራ እገሌ መሆን አለበት እገሌ መሆን ምናምን የሚሉት ሁሉ ነገር አለ። ይሄንን አደጎች እንደው የዚህን የድምፅ ሰምቶ በዚያ ሌላ ሀገር እንደሚሆነው አይነት ያንን ስሜት ይዘው ሄደው በዚያ ይመራሉ የሚልም ግምት የለኝም። ስለዚህ አንዳንድ ተደጋግሞ የሚጠሩ ስሞች በዚህ ተቃውሞ ከሚያሰማው ዚያዊ እንቅስቃሴ ዙሪያ ያሉት እኔ ከነዛ ውስጥ ያደርጋሉ የሚል ግምት የለኝም። ሊሳዛት ይችላሉ። ቅድም መነሻዬ ላይ ኢህአዴግን ነው እርምጃ መተንበይ በጣም አስቸጋሪ ነው ብዬ ነው የጀመርኩትና እና ምናልባት ከነሱ ጋር ታግሎ ቆዩ በሚባለው ግምት ያነሱ እዛ ቦታ ላይ ሊያደርጉ የሚችሉ ሰዎች እንደሚኖሩ ማሰብ ይቻላል። ነገር ግን ነገር ይሄናል ብሎ ስን አንስቶ ማውራቱ ማለት የዚያን ያህል ነው ኮሚት ማድረጉ ተገቢ አስፈላጊ አይመስለኝም። ግን ጨዋታው ይሄ ነው።
ፕሮፌሰር በየነ ከተገቢነትና ከአስፈላጊነት አኳያ ሳይሆን እንደው ለህዝብ ውይይት ቀድሞ ለመምከርም እንደው ትንሽ አየሩን ከፈት ለማድረግ ያህልም ይጠቅማል። የህዝብ ጉዳይ ነው መቼም የመንግስት ጉዳይ የጠቅላይ ሚኒስትር ጉዳይ ከሚል ነውና፣ እርስዎ እንደ አንድ አንጋፋ የፖለቲካ ሰው ሀገሪቱ ውስጥ ካለ ግዙፉ ጥላ መድረክ መሪ እንደመሆኖ እና በዚህ የፖለቲካ ሂደት ውስጥም ያሉት ቦታ ልምድ ሰፊ ከመሆኑ አኳያ እኔም እንደ ጋዜጠኛ እርሱም እንደ ምሁርና እንደ ፖለቲከኛ እስቲ እንደው የሚመስሉትን ስም ጥሩልኝ ብዬ ጠበቅ አድርጌ ቢይዞት ሊደፍሩ የሚችሉበት ስም ወይም ስሞች አሉ?
አይ እኔ እንትን አደግ የቅኝትና እኛ እንደ በንጹ በመልካም ይህን ይገባል ይህን ደግሞ ይጠቅማል ከምንለው አንጻር የሚሄድ አይደለም። እነሱ ከፖለቲካ ፓርቲያቸው ጥቅምና ያንን አቋም አጥብቆ በተፈጻሚነቱ የሚሰራ ከምን ነው እና የምነሱት እኔ አሁንም ቸ ምክታ ይደረግልን እኔ ገሌ እንደዚህ የምን ነገር ማንሳቱ በእኔ ደረጃ አንደኛ ለአሁኑ ጊዜ መለ በስሜታዊነትም ሊሆን መቻሉን ነው በጥንቃቄ ከመገመትም ይሁን አንዳንድ የሚነሱ ስሞች አሉ። ስለዚህ ያንን ህዝብን ስሜት ከማክበርም አንጻር እኔ ሌላ እገሌ ነው የምል ኮሚትመንት ውስጥ ራሴ ማስገባቱ በእውነቱ ከህዝቡም ምኞትና ፍላጎትም ውጭ ሊሆን ይችላል። እኔ ግን ምናልባት ሊሆን ይችላል የምለው ህዝቡ በአሁኑ ጊዜ እገሌ መሆን አለበት እንዲህ እያለ ከሚያነሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ነው ያለኝ።
እንግዲህ ምርጫም እኮ የመጣ ነው ከፊታችን እና ቀደም ሲል እርሱም እንደገለጹትና አንዳንድ አዝማሚያዎችን እንደምናየውም በኢሃደግ በራሱም ውስጥ የመነጋገር ንፋስ እንደ ክፍተት አይነት ነገር የገባ እየተፈጠረ ይመስላል እና አንዳንድ ሰዎች ምን ይላሉ ተንታኞችም ይሆኑ ታዛቢዎች ኢሃደግ ዞር ቢል ማን ነው ለመሆኑ ያንን ክፍተት የሚሞላው የሚል ጥያቄ ያነሳሉ። ስለ ተቃዋሚዎች ሲነገርም የኢትዮጵያ ተቃዋሚዎች እርስ በርሳቸው ከመጣላት ከመሻኮት አልፈው እና ድምጻቸውን ከማብዛት አልፈው ፋይዳ ያላቸው አይደሉም፣ ብዙም እርባና ያላቸውና ያንን ክፍተት ሊሞሉ የሚችሉ አይደሉም ብለው ይናገራሉ። ለመሆኑ እናንተ ምን ፋይዳ አላችሁ ዶክተር በየነ?
ያን ዛይ ፋይዳ ነው ያለ ነው ያን ያለ ነው ያደግ ዝም ብሎ ዞር ይበል ዞር ቢል የሚባለው አባባል ይሄ ምንድን ነው? ግልጽ መደረግ ያለበት ነው።
በምንም ሁኔታ ይሁን በምንም ሁኔታ ዞር ይበል ዶክተር በየነ
ሂደት እኮ አቤት፣
በምንም ሁኔታ ዞር ይበል ተገፍቶም ይሄድ በራሱም ይሄድ ብቻ ባይኖር እዛ ቦታ ላይ ክፍተት ቢፈጠርና ስልጣን ይሄን ደግሞ በኢትዮጵያ ታሪክ ውስጥ ተፈጥሮ አይተን እናውቃለን። የቀዳማዊ ኃይለ ሥላሴ መንግስት ከአካባቢው ዞር ባለ ጊዜ ስልጣን ክፍተት ተፈጥሮ ምን አይነት አደጋ ላይ እንደወደቀ የሀገሪቱ ፖለቲካ እናስታውሳለን። እና እንደዛ አይነት ሁኔታ ቢፈጠር የኢትዮጵያ ተቃዋሚ ፓርቲዎች ወይም ደግሞ ኢህአደግን ሊተካ የሚችል ኃይል በአሁኑ ጊዜ እርስዎ የሚያውቁት አለ ወይ?
ይህንን ህዝባችን ይፈጥረዋል። ይህንን ኃይል እኛ የምናየው ወይም የእኛ ራዕይ ኢህአደግን ነው ዝም ብሎ እንደም በአካብ ዝም ብሎ ተበታትኖ አገሪቷ በኳስ አበደች አይነት ነገር ባለቤት አጣ ነው መገመት የሚችል ነው የሚያስቸግር ማለት አደጋ እንድትወድቅ ተፈለገ አይደለም። እኛ ትኝታችን እኛ ቅድም አንተም እንዳልከው አጋጣሚዎች ያመለጡ አሉ። ስልጣን ላይ ያለው መንግስትና ተቀናቃኞች የሚደራደሩበት ጊዜያዊ ሁኔታዎች እየተከሰቱ ያለ ድርድር አንዱ በግልበትም ሆነ በሌላ በራሱ ውስጥ መፍረከክ ሲወድቅ የመጣው ደግሞ የራሱን ኢላማ ይተክልና በዚህ ካልሄዳችሁ መቼ አጥፍቼ እጠፋለሁ ይላል። የአጋጣሚ ቅድም አንተ የጠቀስከው የቀዳማዊ ኃይለ ሥላሴ ምና ስርዓት በደርግ የተተካበት ወቅት እንግዲህ ብዙ ስብስብ ሆነ ብዙዎቻችንም በዛ ውስጥ ያለፍንበት ጊዜያዊ የዛው መንግስት የሚል ትግል ይዘን ብዙ የታገልንበት እንዴት አድርጎ የደርግ ቡድን የበላይነት እንዲያዘ ሁሉ ትልቅ ራሱን የቻለ ታሪክ ነው። ደርግም ሲወድቅ እነዚህ ተቀናቃኝ ኃይሎች ነው ነፍስ አንስተን ታግለን ምን ብለን ልንጥን ተቃርበዋል የሚሉትም ሁሉ በድርድር መሆን ነበረበት። የሚቀጥለው መንግስት ለንደን ላይ የነበረው ግንኙነት በአሜሪካኖቹም በሌሎቹም ተንኮል ልበለው ድርድሩ እድል መጥፎ እንደው ጠንከር ያለ የመሰለውን ግባና ስልጣን ያዝ የሚባል አይነት ማደፋፈሪያ ሁሉ እየተደረገ እድሎች የከሸፉበት ነው። ይህም አንድ የመለጠ እድል ነው። በድርድር አንድ አይነት መሸጋገሪያ ሁኔታ ተፈጥሮ ቢሆን ኖሮ አሁን ለደረስንበት እንደ እስከ ኤርትራ መገንጠል ድረስ ያሉት ሁኔታዎች ሁሉ በእኔ ግምት እውን አይሆንም የሚል ነው። ስለዚህ አሁንም ቢሆን ኢህአዴግ ማን ይተካል ይታለ በደንብ አሰባስባችሁም የሚለው ሁሉ እኔ ብዙ ዋጋ የሚሰጠው ነው። ተስፋ አስቆራጭ ሁኔታ ሆኖ አላገኘውም። መሰባሰብ እንችላለን፣ ተሰባስበንም እናውቃለን። ኦኬ፣ ግን ወደዚያ ለመድረስ ያለው ስርዓት ጋር ብቃት ያላቸውና እድሉንም ሊያገኙ የሚችሉ ተቃውሞ እንቅስቃሴዎች አቅማቸው ይግላ የሚነስም ከነዚህ ጋር ኢህአዴግ ድርድር መጀመር አለበት ነው የምንለው። ይሄ እንግዲህ ሂደት ነው። ይሄ እየሰፋ ሊሄድ የሚችል የድርድር ሂደት መጀመር አለበት። ከዚያም በሂደት ምን አይነት መንግስት ይቋቋም፣ እንዴት የሆነ እንዴት አድርገን የሚሸጋገር የሚለውን በእኛ በእኔ በግለነት አንድ ብሔራዊ አንድነት መንግስት የመሸጋገሪያ ሂደት ያለው ኢህአዴግንም በድርድር የሚያሳትፍ ኢህአዴግም ውስጥ ያሉትን አሁን አንዳንድ ምንድን ነው ገንቢ አቋማችን እያሳዩ ያሉት ኃይሎችም ሁሉ የዳበሩ እንዲወጡ የሚያደርግ ሂደት ውስጥ መግባት አለብን ነው የምንለው።
እስቲ ፕሮፌሰር እንደው ለመጨረሻ የኢትዮጵያን እጣ ፈንታ ይተንብዩልኝ።
ኢትዮጵያ እጣ ፈንታ ላይ እኔ ጥርጥር ያለኝ ሰው አይደለሁም። የኢትዮጵያ ሕዝብ በአንድነት ያለውና የሚኖረውም ማንም ጉልበተኛ ጠንድዶ ይዞ አይደለም፣ ጥቅሙን ስለሚያውቅ ነው። ስለዚህ ይህንን የጥቅሙን አውቆ በአንድነቱ ቆርቶ ከጥንት ጽንፍ ያለው እኔ እንግዲህ የምናገረው ስለ ብዙሀኑ የኢትዮጵያ ሕዝብ ነው። ይህንን የፖለቲካ የተለያዩ የፖለቲካ ጽንፎችን የሚያጠነጥኑትን ኃይሎች አይደለም። የኢትዮጵያ ሕዝብ እየታወቀ ያለው በዚህ የፖለቲካ ልሂቃን ኦር ኤሊት የሚባለው ብዙ ጠርዝ ወዲያና ወዲህ ይዞ በሚጎትቱት ነው እንጂ እየተዋከበ ያለው የኢትዮጵያ ሕዝብ ነው። ለአንድነቱና ሀገራችን ኢትዮጵያም አንድነቷ ተጠብቆ ስለመኖር እኔ ስጋት ያለኝ ሰው አይደለም። ሀገራችን ልትበታተን እንዴ ልትሆን እንደዛ ፖለቲካ እንዲህ የሚባል ስጋት ያለኝ ሰው አይደለውም። እኔ የኢትዮጵያ ሕዝብ ውሳኔና አንድነት ባለው እምነቱ በጥናት የማምን ሰው ነኝ። ስለዚህ እኔ ስጋት የለኝም። ግን የኢትዮጵያ ሕዝብ በዚህ ባልተረጋጋ ፖለቲካ እና እነዚህ ምንድን ነው በራሳቸው እምነት በሰከሩ ጊዜ ባለፈበት አይነት የአይዲዮሎጂ ቀኖና በዛ እስረኛ የሆኑ ቡድኖች ይሄ የቡድን አለቃ ተብሎ ተባዝ ነው ሀገሪቷን በዚህ አይነት ችግር በሚፈጥሩ ጥቂት ግለሰብ ቡድናዊነት ችግር ውስጥ ሆነን እንገኛለን። ይህምን ግን የጊዜ ጉዳይ ነው እንጂ አሸንፈን እንደምንመጣ ያችን የራሱ ፍላጎት የበላይነት አግኝቶ እነዚህን የፖለቲካ እስረኞች የአስተሳሰብ እስረኞች እና ይሄ የሚያልፍበት ጊዜ ይመጣል። ለዚህም እየተንቀሳቀስን ይህንን አይነት ድምፅ እያሰማን እየቆሰቆስን እንቆይ እና በሂደት እንደርስበታለን የሚል እምነት ነው ያለኝ።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ አንጋፋ የፖለቲካ ሰው እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የውጭ ግንኙነቶች ኃላፊ፣ በጣም አድርጌ አመሰግናለሁ ለጊዜውና ለሰጡኝ ማብራሪያ። እግዜር ይስጥልኝ።
እሺ፣ ለእኔም ለሰጠኝ ድል በጣም አመሰግናለሁ።